ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ኦፊሻሊ በሄግ መሬት አይሸጥም አይለወጥም ተብሏል። ጠቃሚ ነው ትርጉም ያለው ፖሊሲ ይመስለኛል። እሱ ላይ አይደለም ችግሩ። በተግባር ግን መሬት ይሸጣል፣ በደንብ ይሸጣል መሬት። መንግስትም ያውቃል ይሄን መሬት እንደሚሸጥ የተደበቀ አይደለም፣ ይታወቃል። በኦፊሴላዊ ክልክል ስለሆነ በተግባር ስለሚሸጥ በዛ መሃል ያ ዳርክ ኤሪያ እሱ ነው ለደላላ ሰፊ ክፍተት የፈጠረው።
የጥያቄው መልስ እንግዳ ዶክተር መኮንን ፍሬው አያኖ ናቸው። አሁን የምሽቱ ለጥያቄው መልስ ቅንብር ፍትሃዊ የሆነ የመሬት ስሪትን አስመልክቶ ከአድማጮች ለቀረቡ ጥያቄዎች መልስ ይሰጣል። ሙሉ ዝግጅቱም የሰዓቱን የዓለም ዜና ተከትሎ ይቀርባል። ቀዳሚ ሰኔ 3 2009 ዓ.ም ተመረጠ። ጤና ይስጥልን እንደምን አመሻችሁ ክቡራትና ክቡራን አድማጮች። ከምሽቱ ፕሮግራማችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ደስታለኝ መኮንን የፕሮግራሙ ታዳሚዎች በጉጉት የምትጠባበቁትን የቅዳሜ ምሽት አዝናኛችሁን የሙዚቃ ቃና ቅንብርን ይዞ የሳምንቱን ምርጥ ምርጥ የእንግሊዝኛ ዜማዎችና የሙዚቃ ዓለም ዜናዎች ይዞ ይጠብቃችኋል። ንጉሱ ታምሬ በቴክኒክ ምህንድስናው ያቀናበረ አብሮን ያመሻል። አሁን ሰዓቱ የዓለም ዜና ነው። መልካም ምሽት።
ጤና ይስጥልን እንደምን አምሽታችኋል። አዲሱ አበበ ነኝ ለዜናው። አሸባሪው አልሻባብ በሶማሊያዋ ወታደራዊ ካምፕ ገልጋላ ላይ ላደረሰው ጥቃት የአጸፋ እርምጃ እንደሚወስዱ የሶማሊያ ባለሥልጣናት አስታወቁ። ጥቃቱ ፑንትላንድ ውስጥ የተፈጸመው ባለፈው ሐሙስ ሲሆን በዚህ ውጊያ ቢያንስ 48 ወታደሮች መሞታቸው አይዘነጋም። የሶማሊያዋ ፕሬዚዳንት ሙሐመድ አብዱላሂ ፎርማጆ ድርጊቱን አውግዘው ለሟቾች ቤተሰብና ለሰራዊቱ አባላት የማጽናኛ ቃልና የሐዘን መግለጫ አስተላልፈዋል። ከሶማሊያዋ በሶሳ ከደቡባዊ ምዕራብ 105 ኪሎ ሜትር ላይ ባለችው በፑንትላንድ አፍ ኡሩር ለደረሰው ለዚህ ጥቃት መንግስታቸው አጸፋውን እንደሚመልስ ቃል የገቡት ፕሬዚዳንት ፎርማጆ የገቡበት ገብተን ዋጋቸውን እንሰጣቸዋለን ሲሉም ዝተዋል። የፑንትላንዱ ክልላዊ መሪ አብድዌል መሐመድ አሊም በበኩላቸው ገልጋላ ውስጥ በአልሻባብ ላይ የጦርነት ዘመቻ እንከፍታለን ማለታቸው ተሰምቷል። የዩናይትድ ስቴትስ ልዩ ኃይሎች ደቡባዊ ፊሊፒንስ ውስጥ ከእስላማዊ አክራሪ ኃይሎች ጋር ለሚዋጉ ወታደሮች ቴክኒካዊ ድጋፍ እየሰጡ መሆናቸውን የዩናይትድ ስቴትስ ኤምባሲ ዛሬ ቅዳሜ አስታውቋል። በውጊያውም 13 የፊሊፒን ወታደሮች መሞታቸው ታውቋል። የፊሊፒንስ ጦር ኃይል እንዳስታወቀው የመንግስቱ ኃይሎች እስላማዊ መንግስት ነኝ ከሚለው አማጺ ቡድን ጋር የተቀላቀሉትን ተዋጊዎች ማራዊ ከተባለችው ከተማ ለማስለቀቅ እየጣሩ ያሉ ወታደሮችን ለማገዝ ነው ዩናይትድ ስቴትስ እርዳታ የምታደርገው። የዩናይትድ ስቴትስ ኤምባሲ እንዳረጋገጠውም የፊሊፒንስ መንግስት ባቀረበው ጥያቄ መሰረት ድጋፍ እየተደረገ ነው። ምን ያህል ድጋፍ? ለሴኩሪቲ ሲባል ዝርዝር አንሰጥም ተብሏል። ደቡባዊ አፍጋኒስታን ውስጥ ሌሊቱን በተካሄደ የጸረ ታሊባን ጣምራ ውጊያ የአፍጋን ወታደሮች መገደላቸውን የዩናይትድ ስቴትስ ጦር ዛሬ ቅዳሜ አስታውቋል። ይህ የታወቀው የነውጠኞቹ ይዞታ በሆነው በሄልማንድ ክፍለ ሀገር ናድአሊ ወረዳ ትናንት አርብ ሌሊቱን በተጀመረ የአየር ጥቃት አያሌ የአፍጋኒስታን ወታደሮች መገደላቸውን በአካባቢ ዜና አውታሮች ከተሰማ በኋላ ነው። ይህ አሳዛኝ አጋጣሚ እንደምን ሊፈጠር እንደቻለ ምርመራ እየተካሄደ ሲሆን የአሜሪካ ጦር ኃይል የህዝብ ግንኙነት ክፍልም አመልክቷል። ማዕከላዊ ፓኪስታን ውስጥ ዛሬ ቅዳሜ ያስቻለ አንድ የጸረ ሽብርተኛነት ፍርድ ቤት ሃይማኖት አጉዳፊ የሆነ ዘገባ በማኅበራዊ ድረገጽ ባወጣ አንድ የ30 ዓመት ጎልማሳ ላይ የሞት ፍርድ አሳለፈ። ብይኑ የተሰጠው በሐዋልፑር ከተማ ውስጥ ባስቻለው ከፍተኛ የደህንነት ፍርድ ቤት መሆኑም አቃቤ ሕጉ መሐመድ ሻፊቅ ቁረሺ ለአሜሪካ ድምፅ ገልጠዋል። የሞት ቅጣት የተላለፈበት ታሚሩ ራዛ የነቢዩ መሐመድን ስም የሚያጎድፍና የሚያጣጥል ዘገባ በዋትሳፕ አማካኝነት በድረ ገጾች በማስተላለፉ እንደሆነ ተመልክቷል። ይሄ ደግሞ ከ3500 በላይ ለሆኑ የድረ ገጽ ወዳጆች መተላለፉንም አቃቤ ሕጉ አክለው ተናግረዋል። የሎንዶን ፖሊስ በሰጠው መግለጫ ለንደን ብሪጅ መንገድ ላይ እግረኞች ያሽከረክሩ የሶስት ሰዎች በእግረኞች ላይ በማሽከርከራቸው ክብደቱ 7.5 ቶን የሆነ መኪና ለመከራየት እንደሞከሩና የኪራይ ክፍያቸው ግን በትክክል እንዳልተላለፈ ታውቋል። የፖሊስ ጸረ ሽብርተኛነት ኮማንድ አዛዥ ዲን ሃይደን በሰጡት ቃል የምርመራ ውጤቱ በሰዎቹ መኪና ውስጥ ከኋላ በኩል 13 የወይን ጠርሙሶች መገኘታቸውን አመልክቷል። ባለፈው ቅዳሜ እንደ አውሮፓ አቆጣጠር ሰኔ 3 ቀን በደረሰው በዚህ አደጋ በአጠቃላይ 8 ሰዎች ሞተው ወደ 50 ያህል መቁሰላቸው አይዘነጋም። በመጨረሻም የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ አዲስ ህገ መንግስት ለማርቀቅ ያወጡትን እቅድ ጠቅላይ አቃቢ ህጓ መቃወማቸው ታውቋል። በዚሁ መሰረት ፕሬዝዳንቱ ለአዲስ ህገ መንግስት ማርቀቅ ለመጪው ጥር የጠሩትን ስብሰባ አቃቢ ህግ ሉዊስ ኦርቴጋ ዱዋዝ ስብሰባው ህገ ወጥ ነው፣ የቬኔዙዌላን ህዝብም የማይወክልና ኢፍትሃዊ ወይም ኢህገ መንግስታዊ ነው ብለዋል። ዜናው አበቃ።
አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ከአቀናባሪ ንጉሡ ታምሬ ጋር የምሽቱ አስተናጋጃችሁ አሉላ ከበደ እስከ 4 ሰዓት አብሬያችሁ አመሻለሁ። አሁን ወደ ዕለቱ ቀዳሚ ቅንብር ቀደም ብለን በመግቢያ አስተዋወቅ ነው ለጥያቄው መልስ የተሰኘው ዝግጅታችን ነው። ፍትሃዊ የሆነ የመሬት ስሪት ላይ የሚያተኩራል። የኢትዮጵያ ህገ መንግስት አንቀጽ 40 ንዑስ አንቀጽ 4 እና 5 የገበሬውንና የአርብቶ አደሩን ያለ መፈናቀል መብት እንዲጠበቅ ይደነግጋሉ። እነኚህ መብቶች እየተከበሩ ነው ወይ በሚለው ጥያቄ ነው የተንደረደረው። በትላንትናው ምሽት የመጀመሪያውን ክፍል አቅርበን ነበር። የምሽቱ ሁለተኛ ክፍል ዝግጅት ነው። አድማጮችን ጥያቄ የሚመልሱት ደግሞ ዶክተር መኮንን ፍሬው አያኖ በሃርቫርድ ዩኒቨርሲቲ የአፍሪካ ጥናት ማዕከል ባልደረባ ናቸው። ህገ ልማትና የመሬት ይዞታ የሚል የትምህርት ክፍለ ጊዜ የሚያስተምራሉ። በዓለም ባንክ የመሬት ይዞታ ላይም በርካታ ጥናቶችን አቅርበዋል። የጥያቄው መልስ አዘጋጅና አቅራቢ ትዝታ በላቸው ናት። እነሆ ሁለተኛው ነው።
ይህች እንደምትንልቃቸዋል ሰላም ለእናንተ ይሁን እያልኩኝ ለአቅራብ የፈለግኩት ነገር ለጥያቄው መልስ ለኢትዮጵያ የመሬት ይዞታ ሁኔታ ብዙ ጊዜ ከመክነኛል። ብዙ አርሶ አደር ከቦታ ሲፈናቀል ገበሬ ቦታ አጥቶ መሰውን አጥቶ በአንድ ቤተሰብ ውስጥ ብዙ ልጆች ይኖሩና ያንን መሬት ለማረስ በቂ ስለማይሆን ስራ ፍለጋ በማለት በመሰደድ ወደ ሌላ ቦታ መሄድ፣ በከተማዎች ውስጥ የህዝብ ቁጥር እንዲበዛ ከመጠን ያለፈ የመሆን ሁኔታ ይታያል። ይህ ሁኔታ በአሁኑ ሰዓት በሀገራችን ውስጥ ትርፍ መሬት እንዳለ ሁሉ በኢንቨስተሮች ለውጭ ኢንቨስተሮች እየተባለ ወይም ደግሞ ለአንድ ክልል ተወላጆች በብዛት የቦታ ሲሰጥ ይገኛል። ምሳሌ ድመስ በጋምቤላ፣ በሌሎች ራንጉን፣ በተለያዩ ቦታዎች ለሚሆኑ መሬቶች ለኢንቨስተሮች እየተባለ እየተሰጠ ገበሬ እየተፈናቀለ ባዶውን ሲቀር ይገኛል። ለሽንኩራ ገራተ ክልል የተባለ እንደዚህ ለተለያየ ልማት እየተባለ ይባላል።
ዲ አድማጫችን ሊሉ የፈለጉት ገበሬው እንደ ልቡ መሬት አያገኝም፣ ገበሬው ተፈናቅሎ ሰፋፊ የእርሻ መሬቶች ለባለ ንብረቶች ይሰጣሉ። አብዛኞቹ ከውጭ የሚመጡ ገበሬዎች ደግሞ የሚያመርቱትን እህል አገር ውስጥ አይደለም ወደ ውጭ ወስዶ ነው የሚሸጡት። በሌላ በኩል ደግሞ አገር ውስጥ መሬት እየተመናመነ ነው ለእያንዳንዱ ድርሻ። ይሄ ነው ጥያቄያቸው።
ሙሉ በሙሉ በደንብ አልሰማሁም፣ ግን እንደሰማሁት የሰማሁት ፓርት በጣም መሰረታዊ ነገር ነው ያነሳው። በተለይ ኢትዮጵያ ውስጥም ይሁን በሌሎች ሀገሮችም ባለው በኢትዮጵያ የመሬት ጥያቄ አሁን ካለውም እየከፋ የሚሄድ ነው የሚመስለኝ። ምክንያቱም አሁን የኢትዮጵያ ሕዝብ ቁጥር ወደ 104 ሚሊዮን ነው የሚነገረው። ከ30 ዓመት በኋላ ወደ 190 ሚሊዮን ነው የሚሆነው ነው የሚባለው። ከዚህ ውስጥ እናንተም እንደጠቀሳችሁት 15-20% ብቻ ነው ከከተማ፣ ወደ 80% እና ምናልባት ከዛም በላይ ገበሬ ነው። አሁን ባለው የመሬት የግብርና መሬት ላይ ኦልሞስት እጥፍ የሚሆን የገበሬ ቁጥር ከጨመረ አርሶ ገበሬው ለምግብ ዋስትና ለሀገር አይደለም ለከተማው አይደለም ለገበሬው ራሱ ለምግብ ዋስትና የማያስችል ነው የሚሆነው። ወደ ግጭት ያመራል፣ ወደ ክርክርና አለመረጋጋት ያስከትላል። ከዚህ በፊትም እንደታየው ማለት ነው። እናም በህግ ለገበሬ ጥበቃ የተደረገው ምንድን ነው? አሁን በተግባር ደግሞ እንደጠያቂውም እንደጠቀሰው ለኢንቨስተሮች መሬት መሰጠት በከተማ ምክንያት በተለያዩ ኢንቨስትመንት በተባሉ ጉዳዮች የገበሬው መፈናቀል የሚያስከትለው ችግር በቀላሉ ይሄ ቢሆን ይፈታል ይሄ ቢሆን አይፈታም የሚባል ነገር አይደለም። በሰፊው መወያየትና ጥናት የሚያስፈልገው ነገር ነው። እስካሁን ባለው ነገር ላይ ግን የተነሳው ጥያቄ ላይ አንዳንድ ነገሮችን ልበልሽ። አንደኛ የጥቀሻቸው አንቀጾች አንቀጽ 4 እና 5 በግልጽ ገበሬ ከመሬቱ ላይ ያለመፈናቀል መብት እንዳለው ያስቀምጣል። ይሄ ባለበት መንግስት ገበሬውን አፈናቅሎ ለአበባ እርሻ ለምሳሌ ጤፍ መሬቶችን ወስዶ ለአበባ እርሻ ነው የተሰጡት ብዙ አዲስ አበባ ዙሪያ አካባቢ ያሉት። ወደ ጋምቤላ ደግሞ ሩዝ እና ሌሎች ምርቶችን ለገበያ ለውጭ ገበያ የሚቀርቡ ምርቶችን ያመርታሉ በተባሉ ኢንቨስትመንቶች ነው የተሰጡት። ህጋዊ መሰረቱ እንግዲህ አጠያቂ ነው። ህጋዊ መሰረቱ አጠያቂ ነው። ነገር ግን ገበሬው ከእጅ ወደ አፍና ኋላ ቀር በሆኑ የአመራረት ስልቶች ወይም የምርት መሳሪያዎች ስለሚገለገል በቂ የግብርና ምርት በቂ የእህል ምርት ገበያ ውስጥ ሊቀርብ ያልቻለው ለዛ ነው። እና ኢንቨስተሮች መጥተው ቢያርሱ አንደኛ ብዙ ሰብል ይመረታል፣ ሁለተኛ ለውጭ ገበያ የሚቀርብና የውጭ ከረንሲ ዶላር ያመጣል በሚል እምነት ነው ኢንቨስተር የተባሉት የተሰጡት።
ግን ዶክተር መኮንን ለምሳሌ አቶ ሳተናው አሊ በላኩልን ጥያቄ የውጭ ሀገር ባለሀብት ናቸው ተብለው ገንዘብ የሚወስዱት ከኢትዮጵያ ንግድ ባንኮች ሆኖ ያለ ለምሳሌ ይላሉ በአዲስ አበባ አካባቢ በቾ ሜዳ ላይ አንድ የህንድ የአበባ እርሻ ከአዋሽ ንግድ ባንክ 45 ሚሊዮን ብር ተበድሮ ከሀገር ጠፋ። ይህ ነው ወይ ኢንቨስተር የሚባለው ይላሉ። እንግዲህ አንዳንድ ጊዜ ከውጭ የሚመጡ ኢንቨስተሮችም በትክክል የተዋዋሉበትን ስራ ላይ እንደማያውሉ በሀገር ውስጥም ደግሞ መሬት የተቀበሉ ሰዎች መሬቱን አጥረው ቁጭ እንደሚያረጉ ነው ስሞታ የሚሰማው ከየግለሰቦችና በሌላ በኩል እንደውም ኢትዮጵያ ውስጥ መሬት አይሸጥም አይለወጥም ይባላል። ግን መንግስት ይሸጣል ለማለት አይቻልም እንዴ?
ግን መንግስት እየሸጠ ነው።
እየሸጣል። እሺ ያብራሩልኝ።
መንግስት እየሸጠ ነው። በዚህ ሽያጭ ነው አይባልም። በግልጽ ለተቀመጠ ፖሊሲ ሽያጭ ነው አይባልም። ያው ለተሻለ ለልማት ያዋልን ነው የሚባለው በመንግስት ፖሊሲዎች ላይ ባየው። ግን እንዳነሳሽውም በጥያቄው ላይ አሁን ለኢንቨስተር ለተባሉት የተሰጠው መሬት አክቹዋሊ ለተሻለ ልማት ነው ወይ? የአዳ ጤፍ መሬት ለአበባ መስጠት የተሻለ ነው ወይ? የተሻለ ልማት ነው ወይ? የጋምቤላን ድቅ ሆኑ እጽዋት ያሉበትን መሬት እጽዋቶቹን አጥፍቶ ለሩዝ ብሎ ሰጥቶ አክቹዋሊ ሩዝም አልተመረተም። ስንዴ እርሻ መሬት ወስዶ ለመጋዘን ማከማቻ ወይም ታጥሮ ዝም ብሎ የሚቀመጥ መሬት ወስዶ ልማት ነው ወይ? ብዙ ሰው ይስማማበታል እርግጠኛ ነኝ። ይህ ልማት አይደለም። ይህ ምንድን ነው? ስፔኩሌሽን ነው የሚባለው በእንግሊዝኛው። በአማርኛው እንደ አየር በአየር ድለላ አይነት ነገር ማለት ነው። ምንድን ነው? መሬቱን የሚወስዱት ኢንቨስተሮች መሬቱን ይይዙና አንደኛ በከተማ አካባቢ ባሉት የመሬት ዋጋ ሲጨምር ለመሸጥ ነው። ያው ዋጋው ሀብታቸው ከፍ እንዲል ለማድረግ ነው እንጂ መሬቱን ተጠቅመውበት ለማልማት አይደለም።
አይሸጥም አይለወጥም ቢባልም እንደ አንድ የንግድ ኮሞዲቲ ነው ማለት ነው መሬት የሚቀርበው።
መሬት የኢትዮጵያ ውስጥ አሁን እንደ ኮሞዲቲ ነው። እንግዲህ አሁን መሬት አይሸጥ አይለወጥ የተባለው ታሪክን የሚያውቁ ሰዎች በደርግ ጊዜ የነበረውን ስርዓት ንጉሱ ስርዓት አወዳደቅ የሚያውቁ ሰዎች በደንብ ይረዳሉ። ለምንድን ነው ከቄሰኛ በነበሩ ገበሬዎች ላይ ከፍተኛ ጫና ስለነበር ያንን መሬት አብዮታዊ ለውጥ ለማምጣት ከባለሀብቶች ከባለባቶች እንዳለ ተወስዶ መሬት ላራሹ ነው ተብሎ አብዮቱ የነበረው እና ለራሹ ነው ሲባል ግን ወስዶ አንድ የሆኑ ቢከፋፈል በጊዜው ለነበሩ ገበሬዎች ብቻ ነው የሚሆነው። ሁሌም ግን ገበሬው ተመጣጣኝ የሆነ የመሬት ይዞታ እንዲኖረው መሬት በመንግስት ተይዞ በየጊዜው የማከፋፈል ስርዓት ቢኖር አግባብ ያለው ነው። የአሁኑ ህገ መንግስት ሲወጣ መሬት የግል እንዲሆን ጫና ነበረ። በተለይ ዓለም አቀፍ ድርጅቶች መሬትም ለማንኛውም ንብረት የግል ንብረት እንዲሆን ጫና ያደርጉ ነበረ። በኢትዮጵያ የኮሌክቲቭ ኮንሽስነስ የሚባለው ነገር ውስጥ ግን በፊት ከ17 ዓመት በፊት የነበረው በንጉሱ ጊዜ የነበረው ከመሬት ጋር የተያያዘ ግፍ ስላልተረሳ መሬት የግል ቢሆን አደገኛ እንደሚሆን ግንዛቤ ስለነበረ ነው። አይ መሬት የግል መሆን አይችልም፣ መሬት የግል ከሆነ ወደ ነበረው ድፎ ዘመን እንመለሳለን። መሬት የመንግስት ሆኖ ግን ሁሉም ሰው ፍትሃዊ የሆነ የመሬት ይዞታ እንዲያገኝ፣ መሬት ደግሞ ለምርት አስፈላጊ ለሆነ ልማትም ለማዋል እንዲቻል መሬት የመንግስትና የህዝብ ይሁን ነው የሚለው ህገ መንግስቱ። አክቹዋሊ መሬት የመንግስት ነው አይልም። የኢትዮጵያ ህዝብና የብሔር ብሔረሰቦች የመንግስት ነው ነው የሚለው አንድ ላይ ነው የሚያስቀምጠው።
ዶክተር መኮንን ህዝብ ማለት ገበሬው ነው እንግዲህ፣ ህዝብ ማለት አራሹ ነው፣ ህዝብ ማለት የአገሩ ተወላጅ ነው። ህዝብ በራሱ ንብረት ካላዘዘበት ምኑን የሱ ንብረት ሆነ?
እንግዲህ በህገ መንግስቱ ላይ ምንድነው ህዝብ ሲል በዲሞክራሲ ከጊዜ ወደ ጊዜ የመሬት አሰራር የመሬት ክፍፍሉ የግድ መሻሻል ይኖርበታል። ይሄን ለማሻሻል ደግሞ የግል ነው ከተባለ መንግስት አቅሙ አይኖረውም። ህገ መንግስቱ እንግዲህ ከግምት ውስጥ ያስገባው የአገር አስተዳደር ዲሞክራሲያዊ ይሆናል ነው። የብዙሀን ድምፅ ነው መንግስት የሚወስነው፣ የብዙሀንን ፍላጎት ነው ነው አይደል?
አዎ።
የብዙሀን ፍላጎት ከሆነ መሬት የመንግስት ነው ወይም የህዝብ ነው ሲባል በዲሞክራሲያዊ ስርዓት ለህዝቡ ይበጀኛል በሚል መልኩ መሬት መንግስት ያስተዳድራል ማለት ነው። አሁን ከዚህ ጋር አንድ መሳሪያ አንስቼ ለስቲ ላብራራ የተሻለ እንትን ለማለት
እሺ።
መሬት የገበሬ መሬት ለልማትም ይሁን ለመንገድ ስራም ይሁን ለማንኛውም ከአንድ ገበሬ መሬት በምን ስርዓት ነው የሚወሰደው? አሁንም በሌ ኤክስፕሮፕሬሽን የሚባለው ብለሽ ብታይ በወጣው ህግ ምንድን ነው የሚለው? በተግባር የሚሰራበት ህግ መሬት ለተሻለ ጥቅም አስፈላጊ ሆኖ ለተሻለ ልማት አስፈላጊ ሆኖ ከተገኘ ነው የሚለው በእንግሊዝኛው for any better development። አስፈላጊ ሆኖ ከተገኘ ማንኛውም የመንግስት የስልጣን እርከን እስከ ወረዳ ድረስ ለገበሬው ተመጣጣኝ ካሳ ከፍሎ መውሰድ ይችላል ነው የሚለው። እንግዲህ ቁልፉ እዚህ ላይ ምንድን ነው? ተመጣጣኝ ካሳ ነው። ተመጣጣኝ ካሳ የሚለውን ደግሞ እንዴት ነው የሚሰራበት? ለምሳሌ መሬቱ ዛሬ የሚወሰድ ከሆነ ከዛሬ 3 ዓመት በፊት ገበሬው ከዛ ላይ ምን ጥቅም ነው ያገኘው ብለው ይጠይቃሉ። ያንን ይወስዱና በአመት ያገኘው ለምሳሌ 10 ኩንታል ጤፍ አግኝቶ ከሆነ የሶስቱን አመት ይወስዱና አማካዩን ይወስዳሉ። የሶስት አመት 10 10 ከሆነ ያው አማካዩ 10 ነው የሚሆነው። 10ን በ10 ያባዛሉ። በ10 አመት የሶስቱን አመት ምርት አማካይ በ10 አመት ያባዙና ያንን ዋጋ ነው የሚሰጡት። ሰው የመቶ ኩንታል ጤፍ ነው የሚሰጠው ማለት ነው አንድ ገበሬ ከመሬቱ ላይ ለመፈናቀል የሚሰጠው። ህገ መንግስቱ ላይ የተቀመጠው በዲሞክራሲያዊ አሰራር ለህዝብ ለብዙሀን ጥቅም በሚውል መልኩ መሬትን ለማስተዳደር ነው። መሬት ለማስተዳደር እንዲችል ነው መንግስት ህገ መንግስቱ ላይ መሬት የመንግስትና የህዝብ ነው የተባለው። አሳታፊነትን ነው የሚያመለከተው። አሁን ግን በማሳተፍ ሳይሆን መንግስት መሬት ለልማት ይፈለጋል ተብሎ የሚወሰደው አንድ የወረዳ አስተዳደር ወይም የዞን አስተዳደር ወይም የክልል አስተዳደር ወይም የፌዴራል መንግስት ይሄንን መሬት ለእከለ ኢንቨስትመንት ወይም ለእንደዚህ አይነት ኢንቨስትመንት እፈልገዋለሁ ካለ ለገበሬው የሚሰጠው ያልኩሽ የ3 አመት አማካይ በ10 አባዝተው ነው። መሆን የነበረበት በሌሎች ብዙ ሀገሮች የሚሰራበት አሳታፊ ዲሞክራቲክ መሆን ያለበት አንድ እያንዳንዱ መሬት አሁን ኢትዮጵያ ውስጥ በቀበሌ ተከፋፍሏል። ሁሉም መሬት የቀበሌ አስተዳደር ድንበር አለው። ሄደው ለምሳሌ አበባ መሬት ከዱካም አካባቢ ሲወስዱ የገበሬውን ሄደው ይሄን መሬት እንደዚህ እንደዚህ የሚባል ኢንቨስተር ስለመጣ ወይም እንደዚህ እንደዚህ አይነት ፕሮጀክት ስላለን ይህን ፕሮጀክት ልንሰራ እንፈልጋለን፣ አንደኛ ይሄ በዚህ ጥቅም ትስማማላችሁ ወይ? ሁለተኛ ምን ያህል ቢሰጣችሁ ነው የምትስማሙት ተብለው መጠየቅ ነበረባቸው። ልማቱ የሚጠቅማቸው ከሆነ አርሶአደሮች እዛ አካባቢ ያሉት ይስማማሉ፣ አዎ ይሄ ልማት ቢመጣ ለዚህ ይጠቅመናል፣ ለልጆቻችን ይጠቅማል፣ ለእኛ ይጠቅመናል፣ ስለዚህ እንፈልጋለን ልማቱን አምጡ። ሁለተኛ ካሳ ደግሞ እንግዲህ ሁሉም የቀበሌ መሬት አይወሰድም፣ የተወሰነው ነው የሚወሰደው። መሬቱ የሚወሰዱባቸው ሰዎች አዎ የዚህን ያህል ቢከፈለን እንለቃለን ነው የሚሉት። አይ አለቅም መሬቴን የሚል ገበሬ ካለ ቀበሌ ብዙሀን ስለሆኑ እዛው በቀበሌ ደረጃ በድምፅ ሊወስዱበት ይችላሉ። ያኔ
አያይዘው ሊያብራሩልኝ ይችላሉ። ዶክተር መኮንን ፍሬው ጠያቂያችን ከበደ ይልቃል የተባሉ በኢትዮጵያ አሁን እርስዎ የጠቀሱልን መንግስት ስርዓት ውስጥ በወረዳና በቀበሌ ታውቆ የሚሰራበትን ሁኔታ ነው። ነገር ግን የደላላ ሚናም አለ። በኢትዮጵያ መሬት ከአንዱ ግለሰብ እጅ ወጥቶ ወደ ሌላው የሚሄድበት ሁኔታ ውስጥ የደላላ ሚናም አለ እና እኚህ ጠያቂ እስቲ የደላላውን ሚና ያስረዱኝ ብለዋል። ምክንያቱም በርካታ ኢትዮጵያ ውስጥ አሉ አሁን ያሉ ከበርቴ የሚባሉ ሰዎች አብዛኞቹ የከበሩት ይሄንን የደላላ ሚና በመጫወት ነው የሚል ጥያቄ አቀርባለና እስቲ ያብራሩልን።
እንግዲህ የደላላ ሚና በግብርና መሬትና በግብርና መሬት አካባቢ ያለው አሰራር ሁሉ የደላላ ኢኮኖሚ ነው፣ የስፔኩሌሽን ኢኮኖሚ ነው ያለው። ደላላ ትልቅ ቦታ እንዲያገኝ ያደረገው ምንድነው? በህግ ኦፊሻሊ በህግ መሬት አይሸጥም አይለወጥም ተብሏል። ጠቃሚ ነው ትርጉም ያለው ፖሊሲ ይመስለኛል እሱ። እሱ ላይ አይደለም ችግሩ። በተግባር ግን መሬት ይሸጣል፣ በደንብ ይሸጣል መሬት። መንግስትም ያውቃል ይሄን መሬት እንደሚሸጥ የተደበቀ አይደለም፣ ይታወቃል። በኦፊሴላዊ ክልክል ስለሆነ በተግባር ስለሚሸጥ በዛ መሃል ያ ዳርክ ኤሪያ እሱ ነው ለደላላ ሰፊ ክፍተት የፈጠረው።
እሺ፣ አንድ ሌላ የአድማጭ ጥያቄ ላሰማሁት።
ጤና ይስጥልን፣ እንደምን አመሻችሁ። ጥያቄ ለተከበሩ ዶክተር ጥያቄ ላቅርብ። በኢትዮጵያ ውስጥ ያለው የመሬት ዋጋ ንረትና የመሬት ጠቀሜታ ክፍያ የመጣውና ሰዎቹ ግለሰቦች ደግሞ በተለይ ለራሳቸው ጥቅም እየጓጉ መሬትን መቀራመት የጀመሩት ከ97 ምርጫ በኋላ ነው። ኢህአዴግ እንደሚታወቀው ከ97 ዓመተ ምህረት በፊት ለድርጅቱ የሚሆን ነገር በራስ ሲቆርሱ አያሳንሱ ሚለውን ይከተል ነበር እንጂ በግለሰብ ደረጃ ወደ ሙስና የገባበት አንድም ነገር ነበር በማለት በጣም ያዳግታል። ነገር ግን ከ97 ምርጫ በኋላ ኤርሚያስ ለገሰ መጽሐፍ እንዳየ ነው፣ ያም በአካባቢውን እንደተገነዘብ ነው ስልጣኑ ከእጃችን ወጣ በሚል በመደናበር በተለይ አዲስ አበባንን መሬት ግለሰቦቹ የኢህአዴግ ባለስልጣናት ከወታደሩ ከደህንነቱ ከተለያዩ ባለስልጣናት ወደ መሬት ዝርፊያ መግባት ጀመሩ። መሸጥ መለወጥ እና እዛ በኋላ የመሬት አስፈላጊነት እና ውድነት በጣም እየጨመረ ነፍስ ግቢ ነፍስ ውጭ የሚል ነገር ይዞ መጣ እና የ97 ምርጫ ያመጣብን ጣጣ ከመሬት ይዞታ ጋር ያለ ይመስለኛል። እና ይህን ነገር ፕሮፌሰሩ እንዴት ያዩታል?
እሺ፣ ዶክተር መኮንን ፍሬው ጠለቅ ብለው የኢህአዴግ አመራር ባለስልጣናት ወታደሩ ወይንም ከተወሰነ አካባቢ የመጡ ሰዎች ብለዋል። በቅርቡ አሁን ከአንድ አመት በፊት የነበረውን ተቃውሞ ያስነሳው በአዲስ አበባ ዙሪያ ያለው ገበሬ መፈናቀል ምክንያት ነው። ለብዙዎች ሞት እንዲሁም እስከዛሬ ድረስ ለብዙዎች በእስር ቤት መገኘት፣ ከዛም ውጪ ደግሞ እስካሁን ድረስ በአስቸኳይ ጊዜ አዋጅ ስር ነው ህዝቡ የሚኖረውና የኦሮሚያና የአዲስ አበባ ግንኙነት በምን መልኩ ነበረ መፈታት የነበረበት? በአንድ በኩል ከተማው መስፋፋት አለበት ከተባለ፣ ዘመናዊ መሆን አለበት ከተባለ፣ በሌላ በኩል ደግሞ ነባር ገበሬዎች ካሉ መሄጃ ከሌላቸው መተዳደሪያቸው ግብርና ከሆነ መፍትሄው ምን ነበረ መሆን የነበረበት?
እሺ፣ በጣም ሰፋፊ ጥያቄዎች ናቸው። አንደኛው እና አቴንሽን የያዘው ከ97 ወዲህ ባለሀብት በመባል ወይም ኢንቨስተር በመባል የመሬት ክፍፍል ለየት ያለ መልክ የያዘው ከ97 ወዲህ ነው የሚል ነው ጥያቄው ያነሱት። ብዙ ጥናቶችም ያንኑ ነው የሚያመለክቱት። ነገር ግን ውስጣዊ ችግር ብቻ አይመስለኝም፣ የውስጣዊ ኢትዮጵያ ውስጥ የተከሰተው የፖለቲካ ሁኔታ ብቻ አይመስለኝም። ምክንያቱም በ2006-2007-2008 አካባቢ የዓለም አቀፍ የኮሞዲቲ ዋጋ በጣም ጨምሮ ነበር። የኤነርጂ ክራይሲስ ነበረ። እንደውም በሰሜን አሜሪካ እና በአውሮፓ የፋይናንስ ገበያ ቀውስ ስለነበረ ኢንቨስተሮች ብራቸውን ኢንቨስት የሚያደርጉበትን ቦታ እየፈለጉ ነበር እና ኦል ኦፍ ሰደን የአፍሪካ መሬት በተለይ በኢትዮጵያ ባሉ ቦታዎች ክፍት መሬት አለ፣ ያልተያዘ መሬት አለ የሚል ነገር ስለነበር ወደዚህ ፊታቸውን አዙረው ነበር እና የኢትዮጵያ መንግስትም ያኔ አጋጣሚውን የተጠቀሙ ይመስለኛል። የውስጣዊውን ችግር ያው ጠያቂው እንደጠየቁት ሆኖ የዓለም አቀፋዊ ሁኔታም በትልቅ አስተዋጽኦ አድርጎለታል ይመስለኛል። ከ97 ወዲህ አሁን የህንድ ኢንቨስተር ጋምቤላ ውስጥ ኢንቨስት ለማድረግ የሚፈልጉ አልነበሩም። የአውሮፓ የአሜሪካም የነበሩ ዩኒቨርሲቲዎች ሳይቀሩ መሬት ወደ መግዛት ዞረው ነበር እና ዓለም አቀፋዊ ሁኔታ ነበር። ይህ ምንድን ነው? ኒዮሊበራሊዝም ሲባል ብዙ ጊዜ በኢትዮጵያ ሚዲያ ላይ ሲነገር ይሰማለሁ። ግን ያው ከዘጠናዎቹ ወዲህ አክቹዋሊ በፊትም እንዳልኩሽ ገና ህገ መንግስቱ ሲረቀቅ ጀምሮ የውጭ ተቋማት ጫና ሲያደርጉ ነበር መሬት የግል እንዲሆን ሀገሬ ኢትዮጵያ ነጻ ገበያ እንድትከተል ጫና ሲያደርጉ ነበር እና በኢትዮጵያ ውስጣዊ ውስጥ የነበሩ ክስተቶች መንግስት እዚህ ላይ የነበረውን አቋም ላላ እንዲያደርግ እና በር እንዲከፍት ያደረገ ማለትም ያው ኒዮሊበራሊዝምን እንዲቀበል ያደረገ ይመስለኛል። ከ97 ወዲህ ከ97 ወዲህ ባሉ የኢትዮጵያ መንግስት ፖሊሲዎች የኒዮሊበራል ፖሊሲ አይደሉም ለማለት አስቸጋሪ ነው። ከዛ አንጻር ነው የማየው። ወደ ገበያ ከዞረ እንዳልኩ ስለ ቅድምም ያው የመንግስት መሆኑ ይህንኑ ችግር መሬት የመንግስት ነው መሬት የህዝብ ነው የተባለው ይህንኑ ችግር ለመከላከል ነበር። ይህን በአንድ አቅም ያላቸው ከስልጣን ጋር ተያያዥነት ያላቸው ሰፊ ሶሻል ካፒታል ያላቸው ያንን ፖለቲካና ሶሻል ካፒታል ተጠቅመው ሀብት ወደ ማስበዘት እንዳይሄዱ ለመከላከል ነው መሬት የመንግስትና የህዝብ ነው የተባለው። በኋላ ላይ መመለስበታለሁ እድሉን ከሰጠሽኝ። የአዲስ አበባን በተመለከተ በጣም ፖለቲካዊና ህገ መንግስታዊ ጥያቄ ያለ ይመስለኛል። የመሬት ፖሊሲ ጉዳይ አይደለም ሙሉ በሙሉ ህገ መንግስታዊ እና ፖለቲካዊ ይዘት አለው በሰፊው። ሙያዬም አይደለም ግን እንዲያው በተወሰነ ደረጃ ማቀውን አንዳንድ ነገር ላካፍልሽ እችላለሁ።
እሺ።
አንደኛ አዲስ አበባን ብቻ ሳይሆን በሌሎች ከተሞች የከተማና የገጠር ድንበር ግንኙነት ላይ የመንግስት ፖሊሲ ወደ ከተማ ያደላ ነው። ሁሌም ከተማ የልማት ማዕከል፣ ገጠር ግን መለወጥ ያለበት መቀየር ያለበት ኋላ ቀር አድርጎ ያስባሉ ብዙ ፖሊሲ አውጪዎች። በተለየኛ ሀገር ማለት ነው። አንድ አባባል ያስታውሰኛል። ምንድን ነው መዶሻ የያዘ ሰው ችግር ሁሉ ሚስማር ይመስለዋል ይባላል። ምን ማለት ነው? ይሄ ልማትን የህብረተሰብ ኑሮ መሻሻልን እድገትን ከአንድ አቅጣጫ ብቻ የማየት አዝማሚያ አለ በሰፊው። ልማት ከተባለ ከተሜነት ማደግ ካለበት የአካባቢው ህዝብ መቀየር አለበት። የአካባቢው ህዝብ ነው ከተሜ መሆን ያለበት እንጂ በማህበራዊ ኔትወርክ ላይ ፖለቲካዊ ኔትወርክ ላይ ኔትወርኮችን እንደ መሰላል ተጠቅሞ በአካባቢው ያለውን ወደ ጎን ገፍቶ ሌላውን ማስገባት አግባብ አይመስለኝም። እንግዲህ እንዳልኩሽ ፖለቲካዊ ነው፣ በኢትዮጵያ ይዘት ደግሞ ህገ መንግስታዊ ነው። ሌላኛው ያው በጥያቄዎችን ሲነሳ እንደሰማ ነው የአዲስ አበባ ከተማ ባህሉም ቋንቋውም ሁሉም ነገር ከኦሮሞ ባህል ጋር ባይቃረንም አይጣጣምም። አሁን አዲስ አበባ አሁን ባላት ማህበራዊና ባህላዊ ቅርጽ የመሬት ይዘቷ ወደ ኦሮሚያ ሰፋ ማለት የኦሮሚያን ባህልና ማህበራዊ እሴት ያፋልሳል። ለኦሮሞ ባህልና መብት የሚከራከሩ ሰዎች ይህን ጥያቄ ቢያነሱ ትርጉም ያለው ይመስለኛል። እዚህ ላይ ከተማ የግድ ወደ ገጠር መስፋት የለበትም። አሁን ዲሲን ታውቂያለሽ፣ የተወሰነ ባውንደሪ ነው ያለው። ከዛ ባውንደሪ ካለፈ ወይ ወደ ቨርጂኒያ ነው ወይ ወደ ሜሪላንድ ውስጥ ነው የሚገባው እንጂ የግድ ከተማው ወደ ጎን መለጠጥ አለበት የሚል ፍልስፍና የለም። እንደዛ አይነት ፍልስፍና የነበረው በኮሎኒያል ጊዜ የነበሩ ከተሞች ናቸው። ምክንያቱም ያኔም ከተማ ስልጣኔ ነው፣ ገጠር ባላቀርነት ነው ተብሎ ስለሚታሰብ አደኒኩስ ከተማ ሊስፋፋ ገጠር ግን እንዲመነምን ይደረግ ነበረ። በአሁኑ ጊዜ ግን ገጠርን ወደ ከተማ መቀየር ነው፣ የገጠርን ሕዝብ ወደ ከተማ መቀየር ነው እንጂ ራሱ እንዲቀየር ማድረግ አክቹዋሊ መቀየርም አይደለም።
ባለበት ቦታ ማለት ነው፣
ባለበት ቦታ
እንጂ ገጠሬ ነው ተብሎ ተነስ ተብሎ ከተሜ ገብቶ ከተማ እንዲያደርገው አይነት አይደል?
አዎ፣ አንዱ ግራ የሚያጋባው እንደውም እሱ ነው። ከገበሬ መሬት ወስዶ ለሌላ ነዋሪ በላይ መስጠት በጣም ስትሬንጅ ነው። አክቹዋሊ በእንዱ አሳታፊ የሆነ አስተዳደር ስርዓት የለን በሚባሉ ሀገሮች ውስጥም አይከሰትም እንደዚህ አይነት ነገር። አንድ ሰው መሬት ቀብቶ ለሌላ ሰው አይሰጥም።
ለጥያቄው መልስ እንግዳችንን ዶክተር መኮንን ፍሬው አያኖን እኔም አመሰግናለሁ፣ እንዲሁም አዘጋጇን ትዝታ ብላቸውን። የምትከታተሉት ከአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚተላለፈውን ፕሮግራም ነው። ስርጭታችን እስከ 4 ሰዓት ይቀጥላል። አሁን የሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች የሚሰሙበት ቅንብር ነው። አዘጋጅና አቅራቢ ደሳለኝ መኮንን፣ ፕሮግራሙ የሙዚቃ ቃና። Ja,
ሰላም 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 ጤና ይስጥልኝ ተከበራችሁ የሙዚቃ ቃና አድማጮች እንደምን ሰነበታችሁ በእያላችሁበት የክብር ሰላምታ ይድረሳችሁ ጽዮን ግርማን ተክቼ ማስተናግዳችሁ ደሳለኝ መኮንን ነኝ ምርጥ ምርጥ የሆኑ ዜማዎችን ይዤላችሁ ቀርቤ ያለሁ ስቱዲዮ 14 ለዛሬ መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ የተመኘሁኝ በቀጥታ ወደ ሙዚቃው ነው የማመራው it is your world ጀነፈር ሃድሰን እና አርኬሊ በጋራ በሚጫወቱት ዜማ ነው የምሽት ፕሮግራማችንን የምንጀምረው
Yeah.
ሁለት የዓለማችን ተደናቂ ድምጻውያን ጀነፈር ሃድሰን እና አርከሊ በጋራ የተጫወቱት 80 ሩዋርድ የተሰኘውን ዜማቸው ነበር ያደመጥነው። ምርጥ ምርጥ የሀገረሰብ ዜማዎችን ለዛሬ እየላችሁ ቀርቤያለሁ። በአሜሪካን የቢልቦርድ ሰንጠረዥ ላይ በአልበም ሽያጭ በዚህ ሳምንት የበላይነቱን ያዙትን እነግራችኋለሁ። በነጠላ ዜማም በኩል ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት ከአንደኝነት እስከ ሶስተኛ ደረጃ ያዙትን ዜማዎችን ማሳውቃችኋለሁ። መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ የተመኘው በመቀጠል ሻትገን ራይደን የተሰኘውን የቲም ማክሮን የሀገረሰብ ዜማ እጋብዛችኋለሁ። መልካም ድምጫ።
Won't you come roll with me, slow, fast, full speed, girl, wherever sweet time takes us, hang with me down this old road, only God knows where we'll go, don't matter long as I've got your love, I don't ever want to wake up, looking into someone else's eyes, another voice.
ሻትጋን ራይደር የተሰኘውን የቲም ማክሮን ዜማ ነበር ያደመጥነው። በመቀጠል ደግሞ ታዋቂዋ የሀገረሰብ ዜማ ተጫዋች ሳራ ኤቨንስ ኤኒዌር ትለናለች፣ እናደምጣለን።
Traffic in time. Top down, now you're swinging. It's such a beautiful day. I don't care what you're thinking. Baby, put your map away. Cause we can go anywhere. Yeah, we can go anywhere.
ታዋቂዋ የሀገረሰብ ዜማ ተጫዋች ሳራ ኤቨንስ ኤኒዌር እያለች የተጫወተችውን ምርጥ ዜማ ነበር ያደመጥነው። ቀጥለን የምናደምጠው ዜማ ደግሞ አይ ሲ ዩ የተሰኘው የሉክ ብራያን ዜማ ይሆናል። በያላችሁበት መልካም ምሽት። አይ ሲ ዩ
me over you, they hooking me up, yeah, buying me drinks with a thousand girls. There's just one thing, I can't go anywhere, I can't do anything, no, I can't close my eyes without you in my dreams. You won't leave me alone, even though I know you're gone. I look around for someone new, but I see you coming up there with the band, taking me by the hand. Come dance with me, stuck like a melody in my head, in the bed of my truck by the light of a midnight moon. Baby, I see you. Don't know what you did, but you done it good. You don't know how bad that I wish I could. Delete you from my phone, find a girl and take her home. But there's just one thing wrong. I can't go anywhere, I can't do anything. No, I can't close my eyes without you in my dreams. You won't leave me alone, even though I know you're gone. I look around for someone new, but I see you coming up there with the band, taking me by the hand. Hey boy, come dance with me, stuck like a melody in my head, in the bed of my truck by the light.
አይሲዩ ያለ ተጫወተልን ሎክ ብራያን ነበር። በመቀጠል ደግሞ ኬሪ አንደርውድ something in the water እያለች ተጫወተልናለች። መልካም ድምጫ። Something in the Water የተሰኘውን የኬሪ አንደርውድን ዜማ ነበር ያደመጥነው። አድማጮች ያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜ የሙዚቃ ቃና ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 202-205-9942 ሲሆን ለአማርኛው ክፍል መልእክት ተተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜይል ለምታደርጉልን ደግሞ የኢሜይል አድራሻችን horn@voanews.com ወይንም kana.des@voanews.com ብላችሁ ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና Voice of America አማሃሪክ ሰርቪስ Washington DC 20237 USA ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና Voice of America አማሃሪክ ሰርቪስ Washington DC 20237 USA ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን እናስተናግዳለን። የተከበራችሁ ሙዚቃ ቃና አድማጮች ወደ የአሜሪካን የቢልቦርድ ሰንጠረዥ ልውሰዳችሁና በዚህ ሳምንት አዳዲስ ከወጡ አልበሞች መካከል በሽያጭ ከአንደኛ እስከ ሶስተኛ የወጡትን ስንመለከት True to Self የተሰኘው የብራያን ቲለር አልበም 107,000 ቅጂ በመሸጥ የአንደኝነትን ደረጃ ሲይዝ Damn የተሰኘው የኬንድሪክ ላመር አልበም 84,000 ቅጂ በመሸጥ የሁለተኝነትን ደረጃ ይዟን። Lonely Hearts Club Band የተሰኘው The Beatles አልበም ደግሞ 75,000 ቅጂ በመሸጥ የሶስተኝነትን ደረጃ ይዟል። ወደ ነጠላ ዜማዎች ገባ ብለን ደግሞ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት ከአንደኛ እስከ ሶስተኛነት ደረጃ ያዘውን ብንመለከትና የሶስተኝነትን ደረጃ ከያዘው ዜማ ብንጀምር
We just watching Netflix. She ain't got no cable. Okay, though. Plug, plug, plug. I'm the plug for her. She wanna that pull her hair and hold the door for her.
I am the one የተሰኘው DJ Khalid ከጀስትን ቢቨር ጋር የሚጫወተው ዜማ በዚህ ሳምንት የሶስተኝነትን ደረጃ ሲይዝ የሁለተኝነትን ደረጃ የያዘው ዜማ ደግሞ
Lucky for you, that's what I like. That's what I like. Lucky for you, that's what I like. That's what I like. Sex by the fire.
That's what I like የተሰኘው የቡርኖ ማርስ ዜማ ነው በዚህ ሳምንት የሁለተኝነትን ደረጃ የያዘው። የሳምንቱ ምርጥ አንደኛ ዜማ
Despacito quiero respirar tu cuello despacito deja que te diga cosas al oído para que te acuerdes si no estás conmigo Despacito quiero desnudar
በዚህ ሳምንት ከመቶቹ ምርጥ ዜማዎች መካከለ የአንደኝነትን ደረጃ የያዘው Despacito የተሰኘው Luis Fonsi ከዲዲ ያኪ ጋር በጋራ የሚጫወቱት ዜማ ነው። የተከብራቸው ሙዚቃ ቃና አድማጮች ወደ ሀገረሰብ ዜማ ለመልሳችሁና የኤድ ሸረንን Don't የተሰኘውን ዜማውን እናደምጥለት።
She said, don't you worry if I disappear. I told her I'm not really looking for another mistake. I called an old friend thinking that the trouble would wait. But then I jumped right in a week later, returned. I reckon she was only looking for a lover to burn. But I gave her my time for two or three nights. Then I put it on pause until the moment was right. I went away 4 months until our paths crossed again. She told me I was never looking for a friend. Maybe you could swing by my room around 10. Baby, bring a lemon and a bottle of gin. We'll be in between the sheets till the late a.m. Baby, if you wanted me, then you should have just said she's singing. Don't act when my love, that heart is so cold. All over my own, I don't wanna know that, babe. Don't act when my love, I told her she knows. Take aim and reload, I don't wanna know that, babe.
her. Only wanna see her. We drink away the days with a takeaway pizza. Before a text message was the only way to reach her. Now she's staying at my place and loves the way I treat her. Singing out Aretha all over the track like a feature. And never wants to sleep, I guess that I don't want to either. But me and her, we make money the same way. Four cities, two planes the same day. And those shows have never been what it's about. But maybe we'll go together and just figure it out. I'd rather put on a film with you and sit on the couch. But we should get on a plane or we'll be missing it now. We should have written it down, the way that things played out. When she was kissing him, how I was confused about. Now she should figure it out while I'm sat here singing. La, la, don't die when my love, that heart is so cold. All over my own, I don't wanna know that, babe. Is what we do this for. I never intended to be next to boss, but you didn't need to take him to bed, that's all. And I never saw him as a threat until you disappeared with him to have sex, of course. It's not like we were both on tour. We were staying at the same hotel floor. And I wasn't looking for a promise or commitment, but it was never just fun and I thought you were different. This is not the way you realize what you wanted. It's a bit too much too late if I'm honest. And all this time, God knows, I'm singing.
Don't die when my love, that heart is so cold. All over my own, I don't wanna know that, babe. Don't die when my love, I told her she knows. Take aim and reload, I don't wanna know that, babe.
ዶንት የተሰኘውን የኤድ ሸረንን ዜማ ነበር ያደመጥነው። አድማጮች ከተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እጅጉን እያመሰገንኩኝ ሌትል ሬድ ዋገን በተሰኘው በመሬንዳ ላምበርት ዜማ አሰናበታችኋለሁ። በሚቀጥለው እስከምንገናኝ በሰላም በፍቅርና በጤና ሰንብት። ደሳለኝ መኩንን ነኝ በእኔ በኩል ቻው።
የማጠቃለያ ዜና አሰማለሁ አድማጮች። ቱርክ አገሯ ላይ የነበሩትን የአምነስቲ ኢንተርናሽናል ሊቀመንበር ታነር ክሊችን አሰረች። በአሶሺየትድ ፕሬስ ዘገባ መሰረት ሊቀመንበሩ ቀደም ሲል የሽብርተኞች ቡድን አባል ተደርገው የተፈረጁ ቢሆንም ክስ ግን አልተመሰረተባቸውም ነበር። የግለሰቡን መታሰር ለማረጋገጥ ቪኦኤ ወደ ቱርክ ዜና አውታር ያደረገው የስልክ ጥሪ መልስ አላገኘም። ሊቀመንበራችን ካለች መታሰራቸው በፍርድ ላይ እንደመቀለድ ይቆጠራል ብሏል አምነስቲ ኢንተርናሽናል ትናንት አርብ ይፋ ባደረገው መግለጫ። አሸባሪው አልሻባብ በሶማሊያዋ ፑንትላንድ ወታደራዊ ካምፕ ጋላላ ላይ ባለፈው ሐሙስ ባደረሰውና 48 ሰዎች ለሞቱበት ጥቃት የአጸፋ እርምጃ እንወስዳለን ይላሉ የሶማሊያ ባለስልጣናት። ፕሬዝዳንቱ ፎርማጆም የገቡበት ገብተን ዋጋቸውን እንሰጣለን ብለው ፎክረዋል። የዩናይትድ ስቴትስ ኃይሎች ደቡባዊ ፊሊፒንስ ውስጥ ከእስላማዊ አክራሪ ኃይሎች ጋር ለሚዋጉ ወታደሮች ቴክኒካዊ ድጋፍ እየሰጡ ናቸው። ዜናው አበቃ።
የአሜሪካ ድምጽ ራዲዮ በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈው የአማርኛ ፕሮግራም እዚህ ላይ ፈጸመ። ከቴክኒክ አቀናባሪ ንጉሱ ታምሬ ጋር አስተናጋጃችኋለሁ። አከበደ በዚህ ሰናብታለሁ። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንጠብቃችኋለን። እስከዚያው ሰላም፣ ደህና ደሩ።
This program has come to you from the Voice of America, Washington.